የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደው ነው ዘወትር ያክብሮት ሰላምታችንን ያስቀደም የዛሬ የታህሳስ 18 ቀን 2013 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የዲሰምበር 27 2020 ቅንብራችንን ይዘን ቀርበናል። ያብይ ኦነግ ኦፒዲዮ አገዛዝ በአማራው ላይ ያደረሰ ያለው ግድያ ማነጻጸሪያ ሊገኝለት የሚችል አይደለም። አማራው በተከታታይ ዓመታት ከደረሰው ግፍ በባሰ ሁኔታ ባብያ ገዛዝ ለኦሮሙማ ከአማራ የጸዳ ክልል ለማስፋፋት ሲባል የዘር ማጥፋትና የዘር ማጥላት ግድያዎች እየተካሄዱ ነው። አቢ በዘረጋው ስውር ቡድን እየተመራ የሰው ልጅ እንደ ቅጠል እየረገፈ ነው። ባሳለፍነው ሳምንት በጎጃም በወለጋ በኤሊባቡር ክፍለ ሀገር በሾች የሚቆጠሩ የአማራ ተወላጆች ባሰቃቂ ሁኔታ ተገድለዋል። ባሳለፍነው ሳምንታት ስናያቸው የሰነበትናቸው የጭካኔ አይነቶች ለመናገር እንኳን የሚሰቀጥጡ ናቸው። ንብረታቸው ተዘርፏል፣ ቤታቸው ተቃጥሏል። የተረፉት ነፍሳቸውን ለማዳን በዱር በገደሉ እየተንከራተቱ ይገኛሉ። የጋራ ቤታችን በሆነችው ኢትዮጵያ ውስጥ አማራ እንዳይኖር ሰፊ ዘመቻ እየተካሄደ ነው። በዚህ ግፍ ላይ በቀጥታ ያብይ እጅ አለበት። ለአርባ ዓመታት ባገኘው አጋጣሚ ሁሉ ሲገድለው፣ ሲያስረው፣ ሲያፈናቅለው፣ ሲያሳድደው የቆየውን የህዋትን ወያኔን እርኩስ መንፈስ በመከተል ከምንጊዜም በላይ ለማያባራ የዘር ማጥፋት ዘመቻ ተዳርጓል። ልክ እንደ ወያኔው ዘመን በዛሬቱ ኢትዮጵያ በፖለቲካዊ ኢኮኖሚያዊና ወታደራዊ ጉዳዮች ላይ ወሳኝነት ቦታውን የያዘው የአንድ የኦሮሞ ነገድ ብቻ ሆኗል። ሁሉም ነገር በኦሮሞዎች በሞኖፖል ተይዟል። ይህ ዘረኛ ቡድን ኢትዮጵያን ለማዳከም በተጠነሰሰ ሴራ ይመራል። በማካቬሊ የከፋፍለ ግዛ አስተምህሮት ኢትዮጵያን እየገዘገዘ ነው። ኦሮሞ ይቅደም ዘመቻ ሰው በላ ሆኗል። አብይና ብጤዎቹ የወያኔ ውጤቶች በመሆናቸው እኩይ ዓላማቸው ገደብ አጥቷል። የኦነግ ኦፒዲዮ የጥላቻ መርዝ የአገር ሉዓላዊነት ጠንቅ ሆኗል። ዜጎች በአገራቸው ተስፋ እንዳይኖራቸው ዘመቻ ያካሂዳል። ይህ ቡድን የውጭ ኃይል ከጀርባው አለ። ለዚህ ማሳያው ደግሞ የኢትዮጵያ ድንበር ሲደፈር ዝም ብሎ እያየ ነው። ኦሮሞማ ከጸረ ኢትዮጵያ ኃይላት ጋር ያበረ ሀገራችን በጦርነት አውድማ የጦርነት አውድማ ለማድረግ በጥድፊያ ያለና ፍልስፍናው እየተስፋፋ ያለው ከአብይ ጠቅላይ ሚኒስትሩ ቢሮ ለመሆኑ ግልጽ ነው። አብይ ሁለት አገዛዝ ይመራል። አንዱ በቴሌቪዥን ስክሪን የሚያወራው ዝባዝንኬ ሲሆን ሁለተኛውና ዋነኛው የኦሮሞማ ሻዶው ጋቨርንመንት ነው። ሁለቱም በጸረ ኢትዮጵያዊነት ተናበው እየሰሩ ነው። ኦሮሞ ኦሮሞን አይወጋም በሚለው ያብይ ፍልስፍና መሰረት ማንኛውም የኦሮሞ ድርጅት አማራም ብቻ የማሳደድ ተልእኮ እንዲይዙ አሰልጥኗቸዋል። ከነሱ አውሪያዊ ድርጊት የተረፈውን ደግሞ ሌሎች አናሳዎች እንዲያጠናቅቁት ያስታጥቃል። የሚዳሰሰውና የሚታየው የኦሮሞ መንግስት ፍጡር ሊሸከመው ከሚችለው በላይ ፍዳና መከራን በህዝብ ላይ ጭኗል። የዘር ማጥፋት ሰለባ በመሆን ላይ የሚገኘው በተቀዳሚ በመላው የኢትዮጵያ ምድር ተበትኖ የሚገኘው አማራው ነው። የመደመር ፖለቲካ የአማራ ድርጅት ተብዬው ብአዴንን የበለጠ የኦሮሞ ማዕለማ ጉዳይ አስፈጻሚ አድርጎታል። ብአዴን በምርኮኝነት ለኦነግ ኦፒዲዮ ገቢ የተደረገ የካህዲዎች ስብስብ ነው። ምርኮኛ ደግሞ አድርግ የተባለውን ስለሚፈጽም ዛሬ ብአዴን አዴፓ ልክ እንደ ህዋት ወያኔ ዘመን የናብይ ጉዳይ አስፈጻሚ ነው። ከማጨብጨብና ከማጀብ ያለፈ ሥራ አልተሰጣቸውም። በመሆኑም አማራውን ኢላማ አስደርገውታል። ብአዴን በአማራ ጠላትነት የተፈረጀ ስብስብ ነው። በአማራው ላይ ለሚፈጸሙ ግፎች በተጠያቂነት የሚቀርብ ጭምር ነው። ግፍ በስቶ በላዩ ላይ እንዲፈስበት እየፈሰሰበት ያለው አማራ በጥላትነት ፈርጀው የጭካን አይነቶችን መፈተሻ ባደረጉት ኃይላትና ቡድኖች ላይ የተባበረ ክንዱን በማንሳት ህልውናውን መታደግ ይኖርበታል። ከእንግዲህ ግፋውንን ማስቆም የሚቻለው እያንዳንዱ አማራ ህሊናውን አሸፍቶ በቃኝ ብሎ የራሱን እርምጃ ሲወስድ ብቻ ነው። የችግሩ መፍቻ ቁልፍ በራሱ በአማራው እጅ ላይ ነው። ለዚህ ደግሞ ራሱን ሆኖ መቆም ይኖርበታል። የአማራ ወጣት ዩኒቨርሲቲ ተማሪዎች በኦነግ ኦፒዲዮ ታጣቂዎች ከታገቱ 390 ቀናት አስቆጥረዋል። የ390 ቀናት ወይም አንድ ዓመት ከአንድ ወር አፈና የመከራና የሰቆቃ ጊዜ መሆኑን ማንኛውም ፍጡር ይረዳዋል። የኢትዮጵያ አንድነት ሬዲዮ ለነዚህ ወጣቶች ድምፅ በመሆን የደረሰባቸውን ግፍና በደል ዓለም ህብረተሰብ እያሳወቀ ነው። ይህ ወንጀል ያብይና አጋሮቹ የጭካኔ ተግባር ማሳያ ነው። ሌሎችም ከጥላቻ ከጠባብነት ከዘረኝነት የጸዱ ከታገቱት ወጣቶች ጎን በመቆም ድምፃቸውን እንዲያሰሙ ጥሪያችንን እናስተጋባለን። ከዚህ በመቀጠል የረቱን ስርጭታችንን እናስተዋውቃለን። በዛሬው ስርጭታችን ሁለት ለውይይት የጋበዝናቸው እንግዶች ይኖሩናል። አንድ እንግዳ ከኢትዮጵያ፣ ሌላኛው እንግዳ ከሰሜን አሜሪካ ሲሆኑ እንግዶቻችንን ወደ ኋላ ላይ እናስተዋውቃለን። የዛሬ ዝግጅታችን ለ20 ደቂቃ ያህል እንደሚራዘም ከወዲሁ እንገልጻለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
när du bokar en resa så tänker du kanske, vad mer skulle kunna hända egentligen?
ይጀምራል ከቤት ይከተላል ጎረቤት ያንድ ቤተሰብ ሰላምና ክብር በሌሎቹ ዘንድ ሊጠበቅ የሚችለው የቤተሰቡ አባላት ፍቅራቸው የተነከረ ለክብራቸውና ለሰላማዊ ኑሯቸው ቀናዊ ሲሆኑ ነው። ሰላም ፍቅርና መተሳሰብ በሌለበት ቤት ውስጥ ሽኩቻ የርስ በርስ ጠብና ግጭት መከሰቱ አይቀሬ ነው። ጠብና ግጭቱ በከረረ ቁጥር ቤት ይፈርሳል፣ ቤተሰብም ይበተናል። በውጭ ይጠባበቅ የነበረው ደበኛ ወይም ዘራፊ ሰርጎ ለመግባትና ያሻውን ለማድረግ ምቹ ሁኔታ ይፈጥርለታል። አድብቶ ለማጥቃት የሚጠባበቅ ጠላት በቤተሰቡ ውስጥ ይህ ሁኔታ እንዲከሰት ያላሰለሰ ጥረት ያደርጋል። ከቻለ ሁሉንም አጥፍቶ የቤተሰቡን ቤትና ንብረት ለመውረስ አለያም ለርሱ የሚመቸውን በመርዳት ጥቅሙን ለማስከበር የሚነሳበት ወቅት የቤተሰቡ ሁኔታ ከሚፈጥረው ግርግርና ጭቅጭቅ ጋር የተያያዘ ይሆናል። በተመሳሳይ በአገራችን ላለፉት 30 ዓመታት የኢትዮጵያን ሰላምና አንድነት ለማናጋት ብሎም ለመበታተን በውጭ ኃይሎች ድጋፍ የሚንቀሳቀሱት በጎሳ የተደራጁት የፖለቲካ ድርጅቶች በዘረጉት ሥርዓትና በሕገ መንግሥት ስም በነደፉት የጥፋት ሰነድ ዕውቅና የተቸራቸው የጥፋት ዘመቻ ሳቢያ የተከሰተው ሁኔታ ይህንኑ ይመስላል። በውስጥ እነዚህ የጥፋት ኃይሎች መብቀል ለአሁኑ የውጭ ኃይሎች ሰርጎ ገብነት ወረራ በር የከፈተ ነው። ሁለቱም የአንድ ሳንቲም ሁለት ገጾች ናቸው። የመጨረሻው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በየካቲት ሕዝባዊ እንቅስቃሴ ወቅት ከሁሉም የመከላከያ ጦር ክፍሎች የተውጣጡትን ወታደሮች በቤተ መንግሥታቸው ቅጥር ግቢ ውስጥ ሰብስበው ባደረጉት ንግግር ወታደሩ አገሩና መንግሥቱን ከአደጋ እንዲከላከል ማሳሰቢያና ትእዛዝ ሰጥተው ነበር። በዛም ዕለት ውሻ በቀደደው ጅብ ይገባበታል የሚለውን የተለመደ አባባል ተጠቅመው የውጭ ጠላቶች መጠቀሚያ መንገድ እንዳያገኙ ነቅቶ መጠበቅ እንደሚገባ አሳስበው ነበር። ያሉት አልቀረም። ከጥቂት ዓመታት በኋላ አገራችን የውጭ ኃይሎች በተለይም አረቦች በቀጥታና በተዘዋዋሪ ጣልቃ ገብተው እስካሁንም ድረስ የሚያተራምሷት አገር ሆነች። አዎ፣ ለውጭ ጅቦች መግቢያና መሳሪያ የሆነው አገር በቀሉ ውሻ ነው። አሁን በሱዳኖች ለተጀመረው ድፍረት የድንበር መጣስና ወረራ ግብጾች ከኋላ ተሰልፈው የሚመሩት ለመሆኑ አጠያያቂ ባይሆንም ለነሱ የጥቃት ርምጃ የበለጠ ሞራልና ጉልበት ብሎም አጋር የሆናቸው በየጉሳው ስም ተደራጅተው የሚንቀሳቀሱት አገር በቀል ራስ ጠል የሆኑት ቡድኖች ናቸው። ለጎሳ ትውልዳቸው ሕዝብና ቦታ መሻሻል፣ መብትና ነጻነት በሚል ሽፋን ለዘረፋ የሚያበቃቸውን ሥልጣን ለመጨበጥ ላላቸው ስግብግብ ዓላማ ተገንና መከታ የሚያደርጉት ጸረ ኢትዮጵያ የሆኑትን የውጭ ኃይሎች ነው። ኢትዮጵያ ታፍራና ተከብራ ለዜጎቿ የተመቸች ዲሞክራሲያዊት አገር ሆና ከማየት ይልቅ ፈራርሳ የውጭ ኃይሎችን እንደያቅማቸው የሚቀራመቷት የቄራ ከብት ሆና ማየትን ይመርጣሉ። እነሱም የአንድ ሉዓላዊት አገር ዜጋና ባለቤት ከመሆን ይልቅ በቅኝ ገዢዎች ሰንሰለት ታስረው ባሪያና አገልጋይ መሆንን ይሻሉ። ቀደም ሲል የኤርትራ ተገንጣይ ኃይሎች ጀብሃና ሻቢያ በእነሱም ጥላ ስር የተፈጠሩት ህወሓትና ኦነግ የኢትዮጵያን መጥፋት እንጂ እንደ አገር መኖር አይፈልጉም። ከመፈራረሷ በፊት ግን በሀብቷ እንፈጥረዋለን ላሉት አገር የአቅም ግንባታ አንዳንድ የልማት መስኮችን በተለይም የመከላከያ አቅም ሲገነቡ ኖረዋል። ላለፉት 30 ዓመታት በኢትዮጵያ ላይ የሰፈነው የጎሰኞች የፖለቲካ ሥርዓት ይህንኑ የሚያስፈጽም ተልእኮ የተሸከመ ነው። በመካከላቸው በተነሳ የጥቅምና የሥልጣን ሽኩቻ አንዳንዶቹ ቢከስሙም የቀሩት አሁንም በቦታው ላይ አሉ። ለኩይ ዓላማቸው ሕዝብን ከዝ ማናከስ አንዱ ስልታቸው ነው። ወያኔዎች አማራውና ኦሮሞውን እሳትና ጭድ ብለው እንዳይተማመን ሲያደርጉት ቆይተዋል። የሆኖቹም ባለተረኞች የኦነግ ውልዶች አማራውንና ትግሬውን ደም አቀብተዋል። እነዚህም በታሪክ በባህል በሃይማኖትና በማኅበራዊ ትስስር ላያሌ ዘመናት አብሮ የኖሩ በደምና ትብት የተሳሰሩ ለኢትዮጵያ አገራዊ ምስረታ ግንባር ቀደም የሆኑ ማኅበረሰቦች አቤሲና በሚል ስያሜ እየጠሩ በአገሪቱ ውስጥ ለተከሰተው ችግር ሁሉ ለአየር ለውጡና መዘዙ ጭምር ሳይቀር ተጠያቂ አድርገው በጥላትነት ፈርጀዋቸዋል። በሥልጣን ላይ ያለው ባለተረኛው ኦነግ ኦህዴድ ብልጽግና መንግሥት በሕወሓት የሚመራውን ቡድን በጦር ሲያንበረክክ የአማራውን ጎሳ ተጠቅሞ ነው። ካለው ቅርበትና የውጊያ ችሎታ ጦርነቱ በአጭር ጊዜ እንዲጠናቀቅ ታላቁ ሚና ተጫውቷል። ለሠራው ጀብዱ ግን በመንግሥት በኩል ምስጋና ቀርቶ ዕውቅና አልተሰጠውም። የኦሮሞ መራሹ ቡድን እግሩ ትግራይ መሬት እንደረገጠ በወያኔ መዳፍ ሥር የነበረው የአገሪቱ ሀብት የጦርና የልማት መሣሪያዎች ቀን በቀን ተጭነው ወደ ኦሮሞ ክልል ተዘርፈው መወሰዳቸውን የሚያወሱ ዜናዎች አጋልጠዋል። ይህም አድራጎት የቀጣዩን ሂደት አመላካች ነው። ከዚያም ቀጥሎ ጦርነቱ ሙሉ በሙሉ ሳይጠናቀቅ ፊታቸውን ያዞሩት ሕወሓትን ዳርጎ የፈንጅ ማብረጃ ሆኖ ባዳናቸው በግላጭ ብቻውን በቀረው ለኢትዮጵያ ሕልውና በጽናት በቆመው የአማራ ጎሳ ላይ ነው። ይህ ትልቅ ሕዝብ በሚኖርበት ቦታ ሁሉ ኦነጎችና በሥልጣን ላይ ያሉት ተከታዮቹ ግልገል ቡችላ የሆኑትን ጥቃቅን ጎሰኛ ቡድኖች በማስታጠቅና በመምራት ተደጋጋሚ ጥቃት እንዲሰነዘርበት አድርገዋል። ይህንን ሲያደርጉ ግን ለአካባቢው ድሃ ነዋሪ አስበው አይደለም። የመተከልን ለምና የብዙ ማዕድን ጓዳ የሆነ ሰፊ መሬት ወሮ ለመያዝ በተለይም ለወደፊት የኃይል ማመንጫነት በሁሉም ኢትዮጵያዊ ርብርቦች በመገንባት ላይ ያለውን ትልቁን የህዳሴ ግድብ በክልላቸው ውስጥ ለማስገባት ነው። ለዚያም እንደ አዲስ አበባ ከተማ የሕዝቡን ስብጥር ለመለወጥ ካላቸው ዕቅድ የነዋሪውን ስነ ልቦና በመስለብ በግድ የኦሮሞ ቋንቋ ተናጋሪ እንዲሆን በኦሮሞ አስተሳሰብ በማጥመቅና ቁጥሩ በኦሮሞ ተወላጆች እንዲዋጥ የኦሮሞ ተወላጆችን ከሌላ ቦታ በማምጣት እና በማስፈር ነው። ቢቻላቸው በዚሁ መልክ መላ ኢትዮጵያን ኦሮሚያ ለማድረግ፣ ባይቻላቸው ኢትዮጵያን አመንምኖ ኦሮሚያ የተባለ አዲስና ትልቅ አገር ለመፍጠር ነው። አሁን በአማራ ጎሳ ላይ የሚደረገው ጭፍጨፋ ነገ በሌሎቹ ጎሳዎች ላይ ላለም ለመደረጉ ዋስትና የለም። ዛሬ በሰሜኑና በምዕራቡ ክፍል የሚካሄደው የመሬት ቅርምት ነገ በሌሎቹ ቦታዎች ላይ ላለመደረጉ ማረጋገጫ የለም። ሁሉም በየተራ የሚጋተው መራራጣ ፈንታ ነው። ያንን ተገንዝቦ በማንዣበብ ላይ ያለውን የመዋጥ አደጋ በህብረት ሊያስወግዱት ይገባል። በኢትዮጵያዊነት ተሰልፎ በጋራ ከመቆም የተሻለ አማራጭ የለም። አገራችን መሪ አልባ በሆነችበት በአሁኑ ጊዜ፣ በውስጥ ሽብርና ቀውስ በምትናጥበት ጊዜ፣ በጎሳ ማንነቱና በሃይማኖቱ ሕዝብ እየተለየ በሚጨፈጨፍበት ጊዜ፣ በአጠቃላይ የእርስ በርስ ውጊያ ወይም ሲቪል ዋር ከዳር እስከ ዳር ለመከሰት ጠርዝ ላይ በሚገኝበት ጊዜ የውጭ ኃይሎች በጋራ መቆማቸው የሚያስገርም አይሆንም። የሚያስገርመው ነገር ቢኖር በሥልጣን ላይ ያለው ጠቅላይ ሚኒስትር አብይ አህመድ ይህንን የውስጡን ችግር የሚያቀጣጥለው የጎሳ ፖለቲካና በተለይም እሱ ያሳደገው የኦነግ መሪዎች የሚዘውሩት መንግሥት መሆኑን ክዶ ሁሉንም ችግር በውጭ ጠላቶች የተጠነሰሰ ሴራ ነው ማለቱ ነው። ፍየል ወዲህ ቁዝምዝም ወዲያ እንዲሉ በቅርቡ በመተከል የተከናወነውን የንጹሐን ዜጎች ጭፍጨፋ ምክንያት በማድረግ አካባቢውን በጎበኘበት ስብሰባ ላይ የውጭ ኃይሎች በጎሳ በብሔርና በሃይማኖት ከፋፍለው ሊያጋድሉን ሙከራ አድርገዋል፣ እያደረጉም ነው፣ ግን አይሳካላቸውም ሲል ተደምጧል። ዝንጀሮ የራሱን መላጣ ሳያይ በሌላው ዝንጀሮ መላጣ ይሳለቃል እንደሚሉት ነገር ነው። ለመሆኑ አገራችንን ለመበታተን ሕዝቡን ለእርስ በርስ ግጭት፣ ግድያና መፈናቀል ይዳረጋት ራሱ የሚመራው የዘር ፖለቲካ የሚያራምደው መንግሥት ተብዬው ስብስብ መሆኑን ዘንግቶ ይሆን? ይህ ጥላቻ ጡጦ አጥብቶ ያሳደገው ኦነግና ሕወሓት የተባሉ አገር አጥፊ ቡድኖች መሆናቸውንና የዘረጉት የጥፋት መረብ መሆኑን ረስቶት ይሆን? እርሱ የሚመራው መንግሥት የሚመራበት ሕገ መንግሥት ተብዬው አገር የሚበታትንና ለዚህ አደጋ ያጋለጠንን ሰደድ መኖሩን ሳያውቅ ቀርቶ ይሆን? አይደለም። አይናችሁን ጨፍኑ ላታላችሁ ከመለው ብልጣ ብልጥነት ወይም ህዝብን ከመናቅ ለማዱ የመነጨ ትርክት ነው። ህዝብን ካንድ ጊዜ በላይ ማታለል እንደማይቻል ቢያውቁ ጥሩ ነው። ያልተናገረ ህዝብ አያውቅም ማለት አይደለም። አጎንብሶ ቢሄድ ሞኝ ነው ወይ በጉ ነገርን ካልተውት ናቅ ያደረጉ የሚለውን የትዝብት ስነኝ ማስተዋውሱ መልካም ይሆናል። በውስጥም ሆነ በውጭ ላለመደፈር ቢራይ ዳር ድንበርን ለማስከበር በኢትዮጵያዊነት አስተሳሰብና ዓላማ ላይ ያረፈ አደረጃጀትና አስተላለፍ ያስፈልጋል። ለዚያ ደግሞ አሁን በአግራችን ተደራጅተው የሚንቀሳቀሱትን የጎሳ የሃይማኖት የፖለቲካ ድርጅቶችና ስብስቦችን በህግ ማገድ ተገቢ ነው። ያም ብቻ በቂ አይሆንም። ለነሱ ህጋዊ ውቅና የሚሰጠውንም ህገ መንግስት ተብዬ የጥፋት ሰነድ ቀዶ መጣል አስፈልጊ ነው። ይህንን ወሳኝና ታሪካዊ እርምጃ ያብይ መንግስት በራሱ ላይ ዘምቶ ይወስደዋል ብሎ መጠበቅ ሞኝነት ነው። ስለሆነም አግራችን የተደቀነባትን የውስጥና የውጭ አደጋ ለመቋቋም የሚችል ጠንካራ ወታደራዊ ፖለቲካዊና ህዝባዊ ተቋም ያለው አካል መፍጠር የግድ ይላል። ከሀገር ወዳድ ኃይሎች የተውጣጣ የቀውስ ጊዜ መንግስት ወይም አስተዳደር ዋር ታይም አድሚኒስትሬሽን ኦር ጋቨርንመንት ማቋቋም ለነገ ማይሉት ብቸኛ ምርጫ ነው። አብይ አህመድ ደፍሮ በጡት አባቶቹ በኦነግ ኦህዴድ በህዋትና በዘረጉት መረብ ላይ መቀስ ያነሳል ተብሎ አይጠበቅም። እሱ ራሱ የወንጀሉ ተካፋይ ለስልጣንም ያበቃው የጎሳ ፖለቲካ ስለሆነ ለደረሰው ጥፋት ሁሉ አንዱ ተጠያቂ ነው። ለዚያም ነው ወንጀለኞቹን ህዋትን ኦነግና ሌሎችም በጭፍጨፋ ወይም ጄኖሳይድ ወንጀል ለመፈረጅ ያልደፈረው። መስተዋት ቤት የሚኖር ሰው በድንጋይ አይጫወትም ይባል የለ? ያብይ መንግስት እንደዚያው ነው። የሚወረወረው ድንጋይ ራሱንም ስለማይምረው ደፎ እጁን አያነሳም። ቢያነሳም በደቃቃዎቹ ላይ እንጂ በግዙፎቹ ላይ አይሆንም። ለግላጋ ወጣት ተማሪዎችን አግቶ ቤተሰብ የሚያስለቅሰውን የኦነግ ታጣቂ ወንጀለኛ ቡድን በኃይል አስገድዶ ወጣት ተማሪዎችን ከማስለቀቅ ይልቅ ወንጀሉን በመሸፋፈንና ያጋለጡትን በማስፈራራት ፍትህ እንዳያገኝ አድርጓል። ሌላው ያብይ ጉልበቱ በእውነተኛ የፖለቲካ ድርጅት መሪዎችና ተቃዋሚዎቹ ላይ ነው። በእነሱ ላይ ፍትህን ረግጦ ያሻውን ያደርጋል። በባልደራስ ለእውነተኛ ዲሞክራሲ ፓርቲ መሪዎችና አባላት ላይ የተጣለው ክስ እስራትና መቋጫ የሌለው ቀጠሮ፣ በአቶ ልደቱ አያሌውና በኢንጂነር ይልቃል ጌትነት ላይ የደረሰው ህገወጥ እርምጃ፣ በትንታግ ጋዜጠኞች በተመስገን ደሳለኝ፣ ማዓዛ መሐመድ፣ በመስከረም አበራ፣ በአስቴር በዳኔና በሌሎችም ላይ የሚደረገው ወከባና ዛቻ የዚሁ የዘረኞቹ ማናለብኝነት የወለደው የግፍ ውጤት ነው። የምርጫ ቦርዱን ብትር አድርጎ በመጠቀምም ሰሞኑን በምርጫ ውድድር ያሰጉኛል የሚላቸውን ድርጅቶች ከማይረቡት ጋር በማቀላቀል ሰርዟቸዋል። እነስከንድርንም በምርጫው እንዳይሳተፉ ለማድረግ የመጀመሪያውን የምስክርነት ቃል መቀበያ ፍርድ ቤቱን ቀጠሮ አስቀንጥሮ ወደ አራት ወር ወርውሮታል። የሌሎቹን ምስክሮች ቃል ለመስማት ከዓመት በላይ እንደሚፈጅ ይህ አመላካች ነው። መታወቅ ያለበት ነገር ቢኖር የአንድን ድርጅት መሪዎች በማሰር የህዝብን ድጋፍ ማቆም እንደማይቻል ነው። የደቡብ አፍሪካው መሪ ማንዴላ የአገሩን ህዝብ ብቻ ሳይሆን የዓለምን ህዝብ ድጋፍ ያገኘው በሮቢን ደሴት እስር ቤት ውስጥ በሚማቀቅበት ጊዜ ነው። የባልደራስንም ሆነ የሌሎቹ ድርጅቶች የህዝብ ድጋፍ መሪዎቹን በማሰርና በማስወገድ ለጊዜው ቢመስልም ዘለቄታ ግን አይኖረውም። ከሁሉም በፊት ግን ለሐቀኛ ምርጫ ሐቀኛና አስተማማኝ ሁኔታ በአገሪቱ ሲሰፍን ድርጅቶች በነጻነት ከዳር እስከ ዳር ተንቀሳቅሰው ህዝቡን ለመቀስቀስ የሚችሉበት ሁኔታ ሲፈጠር ነው። በአሁኑ ሁኔታ ምርጫ ለማድረግ የሚደረገው ሩጫ ግን ባለተረኞቹ ህጋዊ ዕውቅና እንዲኖራቸው የሚያደርግ ከዝግ ችሎት ያልተናነሰ ሂደት ይሆናል። አብይ አህመድ ከፊት ለፊት ሆኖ ህዝብ እያጃጃለ ኦነግና የኦነግ ውልድ የሆነውን ኦህዴድን የወደፊቷን ኦሮሚያ የተባለች አገር ለመመስረት ደፋ ቀና እያለ ነው። አዲስ አበባን ከኢትዮጵያውያን እጅ ፈልቅቆ በመውሰድ ፍንፍኔ በሚል ስም ሰይሞ ዋና ከተማዋ ለማድረግ የቤት ሥራውን ከጀመረ ውሎ አድሯል። የነዋሪውን ሕዝብ ስብጥር ወይም ዲሞግራፊ ለመቀየር በግላጭ የተነገረው በተግባርም እየተገለጸ ነው። የኦሮሞ ከፍተኛ ፍርድ ቤት፣ የኦሮሞ ባህል ማዕከል፣ የኦሮሞ ርዕሰ መንግሥት ቢሮ፣ የኦሮሞ ወጣቶች ማዕከል ወዘተ የሚሉ ተቋማት በጀት ተመድቦላቸው በመገንባት ላይ ናቸው። ባንኮችማ በኦሮሞ መዳፍ ስር ከወደቁ ቆይቷል። የማድን ዘርፎችም እንዲሁ ወንጀል የፈጸሙት የሆዲድ ባለስልጣኖች ከቦታ ቦታ እየተቀያየሩ ከመሾምና ከመሸለም በተረፈ ለፈጸሙት ወንጀል ተጠያቂ አልሆኑ። ሁሉም ነገር የጎሳ ታፔላ ተለጥፎበት ህጋዩቅና ተሰጥቶታል። የኦሮሞ ታፔላ ግን ከሁሉም ይበልጣል። በባለተረኝነት ስሜት ሁሉም የኔ በሚል መረን አልባ ስግብግብነት ወይም ቅዠት ከጫፍ እስከ ጫፍ በብደት ፈረስ እየጋለበ ነው። በአጠቃላይ ጎሰኝነትን በቃ የሚለው የሚያስቆመው ኢትዮጵያዊ ልጓም አገር ወዳድ ኃይል ሊነሳ ግድ ይላል። ኢትዮጵያ በውስጥ ችግር በምትገባበት ወቅት የውጭ ጠላቶች መነሳታቸው ያሁኑ የመጀመሪያ አይደለም። በታሪክ ተደጋግሞ ታይቷል። በዘመነ መሳፍንት ጊዜ የስልጣን ሽኩቻ ሲነሳ የምዕራብ አውሮፓ አገሮች በተለይም ጣሊያንና እንግሊዝ ግጭቱን በማባባስ ለአንዱ እርዳታ በማቀበል የቅኝ ግዛት ፍላጎታቸውን ለማረጋገጥ ሞክረው በኢትዮጵያውያኑ ብልህነትና ቆራጥነት በአንድ ላይ በመቆም በወሰዱት እርምጃ ሳይሳካላቸው ቀርቷል። ከዚያም ማዕከላዊ መንግሥት እንዳይጠናከር ተደጋጋሚ ሙከራዎች አድርገው አልተሳኩላቸውም። ከዛሬ 50 ዓመታት ወዲህም በተለይም በደርግ ጊዜ የነበረውን ውስጣዊ የፖለቲካ ለመረጋጋት ተከትሎ ተገንጣይ ኃይሎችን ከመርዳት ባለፈ የሶማሊያ መንግሥት ሲሻና ሲመኝ የነበረውን የኢትዮጵያን ግዛት ቆርሶ ለመውሰድ አጋጣሚውን ለመጠቀም በተነሳበት ጊዜ ሱዳን፣ ግብፅ፣ የአረብ አገራትና የምዕራብ አገሮች በአሜሪካ መሪነት የተቀናጀ ጦርነት አውጀውባት ነበር። በዚህም ጊዜ በኢትዮጵያውያኑ ቆራጥ እርምጃና አሁን የግራ ፖለቲካ ተብሎ በስህተት በሚፈረጀው በሶሻሊስት ስርዓት ይመሩ ላድባቅ ሆኖ ጉዳይ አስፈጻሚ የነበረው የሶማሊያ ጦር ተሸንፎ የኋላ ኋላም የራሱን አገር እስከ ማጣት ደረሰ። የውጭ ጠላት ሴራ በዚህ ብቻ አልቆመም፤ ለወያኔ መራሹ ስርዓት መስፈንና ለኤርትራ መገንጠል ምክንያት ሆኗል። ያሁኑም ከዚያ ላይ አይለይም፤ መፍትሄውም ከዚያ የተለየ አይሆንም። አሁን የምዕራቡ አገሮች በአሜሪካ መሪነት የሰብአዊ መብት ማስከበር በሚል ሰበብ ለሕዝቡ ያሰቡ መስለው በሚጠቀሙበት በተባበሩት የዓለም ድርጅትና በስሩ ባሉት ተቋማት በኩል ለጣሊያን ወረራ ያደረጉትን ድጋፍ በሚመስል መልክና ደረጃ ለግብፅ ጥብቅና በመቆም ጸረ ኢትዮጵያ የሆነ ዘመቻቸውን ከፍተዋል። አገር ወዳዱ ኃይል ተሰባስቦ የውስጥና የውጭ ኃይሎችን ድባቅ ለመምታት የሚያስችል ቁመና ላይ መገኘት አለበት። ያ ካልሆነ ግን የግብፅና ሱዳን ብቻ ሳይሆን የደቃቆቹ ጎረቤት አገሮችም የደቡብ ሱዳን፣ ኬንያ፣ ጅቡቲና ሶማሊያ መቀለጃ መሆናችን ሳይታለም የተፈታ ነው። ባዶ ቤት በቁንጫ ይወረራል ይባል የለ? የውጭን ጠላት ከመቋቋም ጎን ለጎን የውስጡን ባንዳ መምታቱ ተነጥሎ መታየት አይኖርበትም። አዎ ባዶ ቤት በቁንጫ ይወረራል። ቁንጫውን ለማስወገድ ቤቱ በየቀኑ መጠረግ አለበት። ብጉር ከታገሱት ኪንታሮት ይሆናል። ኪንታሮት ከመሆኑ በፊት ግን ማፍረጡ ከጉዳት ያድናል። የሕዝብን እንባና ስቃይ የአገርን ውድቀት ኃይል እንጂ ልመና አያቆመው። ለአገር አድን ተጋድሎ የአገር ወዳዶች ፖለቲካዊና ወታደራዊ ግንባር ይመስረት። ከአገሬ አዲስ
ሃሎ ሃሎ አድማጮቻችን፣ አሁን ነው እየተነሻገራለን። ትንሽ የቴሌፎን መስመር ችግር ስለነበረብን ዶክተር በል አርግ ያለው አይሰማህም?
ይሰማኛል።
አንተ ይሰማል? ይሰማል? እስቲ ቆይ አንድ ጊዜ ለማረጋገጥ ያህል ያንተን ሰማለው። ስቱዲዮ ውስጥ ገብቷል ድምጽ።
ኦኬ።
እሺ አድማጮቻችን፣ የቴሌፎን ችግር ነበር፣ ቴክኒክ ችግር። አሁን ደም እንግዳችን እንሻገራለን። የመጀመሪያው እንግዳችን ያረግነው ዶክተር በላይ መታፈሪያ ነው። በተለያየ ጊዜ ዶክተር በላይ መታፈሪያ በኢትዮጵያ ነት ሬዲዮም በሌሎች ሚዲያ መድረኮች ላይ በመገኘት የኢትዮጵያን ጉዳይ በሚመለከቱ ብዙ ትንታኔዎችና ውይይቶች በማድረግ ሐሳቡን ያጋራል። ዛሬም በዚህ በአገራችን ተጨባጭ ሁኔታ ዙሪያ ላይ የተከሰቱ ነገሮችን በማንሳት የወደፊቱንም የሚያጋጥሙ የፖለቲካ ቀውሶችን አስመልክቶ ለመወያየት በጋበዝነው መሰረት አሁን በመሰለፈው መስመር ከኛ ጋር ነው። ተናስተልኝ። እንግዲህ ባህላችን ባይሆንም የዚህ የገናን በዓል የአውሮፓውያኖችን እንኳን አደረሰ ብዬ ልጀምር። ዶክተር በላይ ይሰማል?
እሺ
እንግዲህ በቀጣ ወደ ዋና ጉዳይ ልሰድህና በተለይም ማንዘለው እንትን በሰሞኑ በዚህ በ በመተከል በንጹሃን ዜጎች ላይ ስለተደረገው ጭፍጨፋ አጥር ያለ ቆይታና ድርግ በቅድሚያ ህይወታቸው ለተቀጠፈው ባረመኖች ጉዳት ለደረሰባቸው ሁሉ ለሞቱም ለሲማር ላሉትም እንግዲህ አገግመው ህይወታቸው ለመታደግ እግዚአብሔር ይርዳቸው ነው ምንለው። አሁን ባጭሩ ሁኔታውን ለመንደው ለእንትን ለማለት ያህል አብይ በቦታው ተገኝቶ ነበር። ጠቅላይ ሚኒስትር አብይ የቤቴ መቃጠል ለተዋኗ በጀኝ እንደሚባለው ዜጎችን አስገድሎ የኦሮሞማ ግዛት የማስፋፋት ስራ እንዲፈጸም ተግባሮቹ ምን እንደሆኑ እየጠቆሙ ነው። እስቲ በዚህ ዙሪያ ላይ ምንድነው የተፈጸመው ነገር በሚመለከት ይሄን ዙሪያ በሚመለከት በዚህ በመተከል የተደረገው ነገር አስመልክቶ እይታ ምንድነው?
እኔ ቀደም ብለን መናቀው ላለፉት 27 30 አመት አማራው ተለይቶ በህይወት የጭፍጨፋ ጄኖሳይድ የተፈጸመበት ነው። ነገር ግን የአብይ መንግስት ይህንን በመካድ ግጭት እያለ አንዱ በሰላም ቤት ውስጥ የተቀመጠው ሌላ መጥቶ የሄደው ዝም ብሎ የተመለከተ የህዝብ ደም እንደ ውሃ እየፈሰሰ ያለበት ወቅት ነው። ለዚህም ያው መንግስት አለን የማንልበትና አማራው በተለይ ተለይቶ እንደዚህ እየተጨፈጨፈ ያለበት ሁኔታ ነው ያለው። ይሄ ደግሞ ከአማራውም ሆነ ከማንኛውም ትልቅ አስተዋጽኦ ያልተደረገለት አማራውም ቢጠይቅም በመነቅ የአማራው እልቂት የሚጠለቅ ሆኖ በዚህ የዘር ጥፋት መንግስት ውስጥ እየተካሄደ ያለ ነው። ይኸው በቀደምታም አብይ ሄዶ ጎበኘ፣ ግን በማግስቱ ከ207 በላይ ህዝብ ተጨፍጭፎ እንዳደረና አንድ ጉርጓድ ውስጥ በአንድ ላይ እንደተቀበሩ የሚያሳይ ትልቅ አሳዛኝና እውነት ላለንበት ወቅት በጣም የሚያሳዝንና የህዝብ እልቂት በእውነት የሚፋረደን የሚሆን ነው ብዬ ነው የምገምተው። እና ይህን በተመልከት እንግዲህ ማን አለበት የማን ልጅ ነው የሚለው ይሄ የታወቀ ነው። እንደሚገባኝ ኦሮሞ የመስፋፋትና በዚያም በኩል ከሌሎች ጋር መሻረግ የኢትዮጵያን እድገትና የአማራውን መስፋፋት የአማራውን ደህንነት የማይፈልጉ የኦሮሞማ መስፋፋትን የሚያበለጽጉና ያው የአብይ መንግስትም የመንግስትም እጅ እንዳለበት የሚታይ ነው። እና ይህን ነው እያመለከተ ያለን። እና ስለዚህ እንግዲህ አማራው መደራጀት መታጠቅና ታጥቆም ርስቱንና ህዝቡን መጠበቅ ያለበት ነው ብዬ አስባለሁ። እዚህም የበለጠ ትግል መደረግ አለበት የሚል ሀሳብ አለኝ።
በጣም ጥሩ። እንግዲህ ከዚህ ጋር እያያይዤ እንደው አንዳንድ ነገሮችን ለማከል ያህል ነው። በእውነቱ ጠቅላይ ሚኒስትሩ እዛ አማራውን የሚከሱ ሰዎችን የሚናገሩትን አዳምጦ መልስ አለመስጠቱ ስናገናዝብና ከአሁን ቀደም ደግሞ ታስታውስ እንደሆነ ወሎ ክፍለ ሀገር ስለልማት ሲጠየቅ ልዩ ሐላታ ሰልጥኑ በብሎ የተጠየቀውን በተቃራኒ መልሱ ሲሰጥ የነበረ ጎንደሪሁን ባህር ዳርም እንደዚሁ ለስለ አማራው ውስጥ አካባቢ ያሉ ስለልማቱ ሲጠየቅ አይ እኔም የሚያሰገኝ አማራው በህርተኝነት ነው ያለ ሲመለስ ነበርና አሁን በዚህ ህግ በማስከበር ደረጃ ወደ ትግራይ የተዘመተውን ያማራ ልዩ ኃይልና ፋኖን ስንቱ እንዳለቀና እናማን ቤተሰቦች እንደሚረዱ ገና የታወቀ ነገር የለም። ግን እሱ ዛው በተገኘበት በፊት ለፊቱ ተላላይኮቹ መድበው ምን እንደሚናገሩ አስጠማቸው አማራውን ብር በመስረቅና መስኮቶ ማውረድ ሲከሱት ያዳምጥ ነበር ዝም ብሎ ውጭ ብሎ ይሄ ሰውዬ እንደቦነቱ ጻራ አማራነቱ ከዚህ የበለጠ መስማስረጃ እንደሊገኝ ይችላል ያ አማራው ለህግ ለማስከበር መስዋዕት ማድረጉን ያወቀ እንደ አይነት ወራዳ ስራ ይስተላብሎ ሲናገር አንዶም በደና ተላላኪ ጽንፈኛ አንድም ነገር አለ መመለሱ አያሳዝንም?
ትክክል ነው። ይሄን ደግሞ ማቃል አሁን በሰሜን የተከሰተው ጆያኒ ህዋት እጅ ሰዎች ናቸው እነዚህ እና እነዚህ ጽንፈኞች በጸረ ኢትዮጵያ ፍጥነት የሚንቀሳቀሱ በአማራውና በሌሎች ላይ ብሔረሰቦች ላይ ዘር እየፈጁ የኖሩና በወታደሩም ላይ ትልቅ ወንጀል ፈጥረው ክህደት አድርገው የሚንቀሳቀሰው ያመጡት ችግር ይሄንን ሁሉ እንዲጎልብትና እነዚህ ሰዎች ይህንን ኃይል ሊኖራቸው የአሸዋ ክምር እየከበሩ ወታደሩን ለሰብልና ለአንበጣ ጥበቃ በማለት እያታገሉ ወደ እንዲጠቃ ያደረገው የዚህ የአብይ ተንኮልና ሻጥር ይሄ ሁሉ ሊመጣ የቻለው ዘላለነትና አማራው ወደዚህ ጦርነት እንዲገባ የተደረገው እኮ በዚህ አጋጣሚ በድክመት ይመጣል ብሎ ነበር። ግን እንደ አጋጣሚ ሆኖ አማራው ጠንካራነትና በዚህም ደግሞ በሚገባ ሰልፎ በመቅረቡ ጠላቶቹን በእውነት በእርግጠኝነት በማንነት በመማረር ጭምር በጀግንነት መክፎ ለሰራዊቱም ትልቅ ደጀን ሆኖ ለማዳን ችሏል። ይሄ ሁሉ እንዲፈጠር ያደረገው የዚህ የአብይ መንግስት የሚፈጥረው ተንኮልና የነበረው ስርዓት ቀጣይነት ያለው የኦሮሞንም የበላይነት የሚያመጣ ስርዓት በመሆኑ ነው። ስለዚህ ነው የኢትዮጵያ ትንሳኤና መረጋገጥ የሚችለው በወያኔና የሌላው ጦርነት ቆሟል ወይም ጦርነት ጠፋ ኢትዮጵያነት ይጎለብታል በሚል አይደል ወንበዴዎች ስፍራውና በየፈርጁ ተስፋፍተው መንግስት ደግሞ አልባ በሆነበት ለህዝብ በማይቆጭበት ጊዜ የአማራው ፉከራ እና የጄኖሳይድ በኢትዮጵያ ውስጥ ገና ተጀመረ እንጂ ያላለቀ መሆኑን የሚያሳየን ሁኔታ ነው ያለው። እና ኢትዮጵያ ወደፊት ትሄዳለች፣ ኢትዮጵያ ትንሳኤ ይመጣል የምንለው በኢትዮጵያዊነት በአረንጓዴ ቢጫ ቀይ ሰንደቅ ዓላማችን በአማርኛ ብቸኛ ቋንቋነት ላይ የተመሰረተ ህገ መንግስት በህዝብ ሲሰርቅና ህዝብ የመረጠው አህዳዊ መንግስት ተቋቁሞ ኢትዮጵያን ወደ ቀድሞ መሰረቷን መልሶ ሲገጥማትና የኢትዮጵያ ህዝብ ብሔራዊ አንድነት ሲታደስ ብቻ ነው። ትግራይ ውስጥ የተካሄደው ያለው በኢህአዲግ አባል ፓርቲዎች መካከል የሱልጣን ሽርኩቻ ያስከተለው የወያኔ ህወሓት ኢህአዲግ ሴራ አመዝ የሀገርና የወገን ክህደት በቀሰቀሰው የተፈጠረ ወንጀል። ስለዚህ በዚህ ነው ይህን ማየት ያለብን። ኦሮሞ አብይ ግን ይህንን አቆራሽቶና ይህንን አገረግ ሰላም ተፈጠረ እያለ ዋ በመተከል የሚታየው የጉዳዩ አንዳንድ የእሱ ተከታዮች እንደታየ ደጣ ራያ ብቻ ሳይሆን ወርዶ የኦሮሞ ነው እንደ ሽምልታ አይነቶቹ ደግሞ ሰበር ነው የሰበሩን ሰበር አዲስ የሚባለው ደግሞ እንደዚህ ህገ መንግስቱ በትክክል ስላልተረጎመ ነው እንጂ ወደ አሁናዊ መንግስት መምጣት የለብንም እያሉ የሚያሳዩት የኦሮሞ ብልጽግና የአብይ ፓርቲ የዚህ የመጪው እልቂት አማላካቶች ናቸው
ብዬ ነው ማስበው። በጣም ጥሩ። ነካክተዋል ኢትዮጵያነት በጉልበት ጉዳይ አስመልክቶ እዙስ በዚህ በጦርነቱ ዙሪያ ባሉት በሰሜን ማለቴ ነው በዋትካ ያለው የጦርነት አከተመም አላከተመም እንግዲህ አን ነገር በህዝቡ መካከል የውይይት ርዕሱ ነው። ይሄው ምንድነው ኢትዮጵያዊነትን የሚያጎለምስ ነው አንድነት ሊመጣ ነው ህዋት ከተሰበረ ሌላ አይነት አሳሰብና መንፈስ በኢትዮጵያ ይሰፍናል የሚሉ ሰዎች አሉ። እና አንድም ከጦርነቱ ጋር ተያይዞ የሚሰጥ አስተያየት ስለሆነ በትግራይ ውስጥ አንዳችም የጥይት ድምጽ እንደማይሰማ ማስተማማኝ ነገር የለም። እና ይሄ የበድል መቀዳጀት የሚለውን ነገር ከኢትዮጵያዊነት መንፈስ ጋር እንዴት ተያይዟል? አለ ይሄ ነገር ይሄን ያለመልም የሚችል ነገር ነው የተፈጠረው?
አይመስለኝም። አይደለም። በጣም ጥሩ ጥያቄ ነው። ህገ መንግስት መቀየር የኦሮሞን ክልላዊ ህልውና መቀየር እና ማጥፋት ማለት ስለሆነ ወደዛ ቢሄድ ይሄን ያደርጋል ብሎ ማሰብ የፖለቲካ ጅልነት ነው። ህገ መንግስት ለመቀየር እውነተኛ ለውጥ በኢትዮጵያ ለማምጣት ከኦሮሞማ ፖለቲካ ከአብይ ጽንፈኞች ውጭ ያለ የኢትዮጵያዊነት ፍቅር የአንድነታችን ክብርና ኩራት ያለው መልካም ማድረግን ጥሩ ሀሳቢ የተግባር መሪ እንደ ለምሳሌ እንደ ሶማሌው ክልል እንደ አቶ ሙስጠፌ አይነት የመልካም ልብ የተባዊ አመለካከት የሞራል ልዕልና ያለው ወደ ጠቅላይ ሚኒስትርነት ካልመጣ ወይንም አገር ወዳድ ለኢትዮጵያ የቆመ ብሔር አልባ ኢትዮጵያዊ ወታደራዊ ጁንታ በመፈንቅለ መንግስት የመንግስት ስልጣን ካልመጣ በስተቀር በኮሎኔል አብይ አህመድ ህገ መንግስት መቀየር ማስከበር የማይሆንና ላም አለኝ በሰማይ ወተቷንማ ላይ የህልም እንጀራ የአብይ አጃቢዎች መሆንና አገርና ህዝብን ማጥፋት ይሆናል። ይሄ ነው ማስበው። አብይ በአፉ ኢትዮጵያ በተግባር ኦሮሞ አፍቃሪ በኢትዮጵያዊነት የራቀ ሌላ አባት ፈላጊ አባት የሌላቸው ኦሮሞ የተባሉ የጀርመን ሚሽነሪ ልጆች ሲሆኑ እኛ ኢትዮጵያኖች የታሪክ አባቶች፣ ስመጥሩ ጀግኖች፣ የሀገር አፍቃሪና ክብር ያለን የህዝብ ልጆች ነው። ይህ በመሆኑ እንደዚህ አይነቶችን ልንቋቋም እና ይሄ የኦሮሞማ አላሚ አታላይ ገላላው ሸታም አብይ የስልጣን ብቃት መምራት ችሎታ ያነሰው ሰብአዊነት የጎደለው የሐሰት ሰባኪ ስለሆነ ኮሎኔል አብይ በህዝብ እልቂት በጄኖሳይድ በሰሜን እዝ በሰራዊታችን ግፍ እልቂት ስልጣን በአስቸኳይ መልቀቅ በህግ ተጠያቂ መሆን ያለበት ሰው ነው ብዬ አምናለሁ። ኮሎኔል አብይ በጠቅላይ ሚኒስቴርነት አገርና ህዝብ በታላቅ ችግርና ጥፋት ውስጥ ገብተዋል። የሽግግር መንግስት በአስቸኳይ መቋቋም ያለበት ሲሆን ከዘር ክልል ነጻ የሆነ የኢትዮጵያ ዜግነት የህዝብ አብሮነት ያቀፈ አዲስ ህገ መንግስት እስካልመጣ ድረስ አሁን ባለው የጎሳ የዘር ቋንቋ መሰረት ህገ መንግስት መሰረት አድርጎ ወደ ምርጫ መግባትም የለብንም ብዬ አምናለሁ። ለዚህም የወያኔ ኦነግ ህገ መንግስት አብይን ደግፎ ለምርጫ መቅረብ ማለት አገርና ኦርቶዶክስ ክርስትና ሃይማኖትን ማፍረስም ይሆናል። ምርጫና ብልጽግና ፓርቲን አውግዞ አብይ አገሪቱን ህዝቧን በእምነቷ ለጨፈልና ለጄኖሳይድ ያጋለጠ አረመኔ አታላይ በመሆኑ ይህን በሚገባ አውቀን የተቃወም ለዚህ በክርስትና አምልኮቱ ክርስቲያን ፕሮቴስታንት ነኝ እያለ የወንጀል ብልጽግና አላሚ በመሆኑ የሚያታልል የክርስቶስ ነገር ግን ክርስቶስ የምታምነውን መድኃኒታችን ቤዛችን ኦርቶዶክስ ቤተ ክርስቲያንን እያወቀ እንድትቃጠል እንድትፈርስ መንፈሳዊ አባቶች እንዲታረዱ ያደረገና ከሞትም የተረፉትን እንኳ ሄዶ ያንተ የቀንዳ ያልጎበጀ እግዚአብሔር ያጥናችሁ ያለ እርኩስ መንፈስ ነው። በዝክር መንግስት አብይና ብልጽግና ፓርቲን መምረጥ ኦሮሞማን ማስደግ ነው ብዬ ነው ማምን። ስለዚህ በአዲስ ህገ መንግስት ወደ ምርጫ የምንሸጋገርበትን መንገድ የሽግግር መንግስት በአስቸኳይ እንዲቆም ፓርቲዎች ይህንን ምርጫ አውግዘውና ቆጣ አድርገው በምርጫውን ማውገዝ በምርጫው ውስጥ አለመግባት ወደፊት ለምናደርገው በአዲስ ህገ መንግስት እንድንመረጥ የህዝብንም ደህንነት እንዲጠበቅ ማድረግ ግዴታችን ይሆናል ብዬ አስባለሁ። ለዚህም እግዚአብሔር እንዲረዳን ትልቅ ጸሎትና ምኞታችን ይሆናል ብዬ አስባለሁ።
በጣም ጥሩ። በርከን እንዳስቀመጥከው ነው ባለፈው ብዙ አመቶች ሁለተኛ የኢትዮጵያ ልጆች ዲሞክራቶች ማንኛውም ቀናሳሴብ ያለው አግላገር አንድን ላንድ አገር ላንድ ህዝብና አብሮነት የቆመ ሲጠይቀ የነበረ ጥያቄ ነው። ይሄ ሲወተወት ነበር። አሁን እንደ ብሔራዊ አጀንዳ ሆኖ ቀርቧል እና በሁሉም አንደበት እየተነገረ ነው። እርግጥ ዝም ብሎ ከበልመናም ይመጣ አይደለም፣ ትግል ይጠይቃል። ትግሉ ደግሞ የሚከፈለው መስዋዕትነት ሁሉም ባለድርሻ በዚህ ኢትዮጵያ በሚለው ነገር አብሮ መኖር ከተፈለገ ሁሉም ባለድርሻ እንዲሆን ያስፈልጋል። ትክክል ነው። መሰረታዊ ቁልፍ ጉዳይ የአራይቶ ህገ መንግስቱ መለወጥ ነው።
አማራም ሆነ በኢትዮጵያ ፍቅር ያለው ባንድነቱ ተባብሮ ኢትዮጵያን ከዛሬ ከገባችበት ከዚህ ከኦሮሞ ማውጣት የግዴታ ነው ብዬ ነው የማስበው። ምክንያቱም ኦሮሞ የተሰለፈበትና አላማቸው በኢትዮጵያ ጥፋትና ያው ጥንት እንደሚታወቀው ወያኔና ኦነጎች በጸረ ኢትዮጵያዊነት የቆሙና አገር ለማጥፋት ተሰልፈው ያሉ ናቸው። ያውቀው በቂ ጊዜ የተማርበት ስለሆነ ሊገነዘቡ ይችላሉ ያስባሉ። ህብረታችን ትልቅ ተፈላጊና እጅግም አሳሳቢ ነው።
በጣም ጥሩ በጣም ጥሩ። እስቲ ከዚህ ወደ ጦርነቱ እንግዲህ አሁን ትልቁ ጉዳይ የሁላችንም የሚያድነን ብለን ያነሳነው እንግዲህ አሁን የገለጽከው ነገር ነው። ከዛ በፊት ግን አሁን እየተደረገ ያለው በመልስ ላይ ያለውን ሲላንስ አንዱ በዚህ በጦርነቱ ግንባር የአማራ ፋኖ የአማራ ልዩ ኃይል ምን በለው እነሱ ያደረጉ መዋደቅ ይህንን የዘረኛ አገዛዝ በወረራ ያዛቸውን ስፍራዎች ራያ፣ ወልቃየት፣ ጠገዴ፣ ሌሎችን ቦታዎች መተማም ሁሉ ሲጠሩ የነበሩ የአማራውን መጨፍለቅና መገደል ዋና ስራይ ብሎ ይዞ የነበረው ወያኔ ተግባሮች ከስመው በራሱ በባለቤቱ በመሬቱ በርስቱ ባለቤቱ ተይዟል። አብይ በትግራይ ውስጥ ቁጥር 2 ወያኔን በሚሾምበት ጊዜ አሁን በሰሞኑ እንደሚነገረው ከሆነ የራያም ላይ ሌሎችም ላይ የወያኔን ቅጥያ የሚያስከትሉ ሹማምንቶችን አስቀምጧል እና ይሄ ጦርነት ከአማራው ህልውና ጋር ሌላ ግጭት ፈጥሯል። ሁለተኛ ግጭት፣ ሁለተኛ መጨራረስን ያስከተለ ነውና በመቀሌ የተሾሙ ሰዎች አዲስ አበባ ይቀመጡ የት እንዳሉ አላቅም። በተሾሙ ሹማል በየቦታው በራያም እንደተሳሰሉ ሰሞኑን በራያ ስብሰባ ተደርጎ ከትናንት ወዲያ ይመስለኛል አላማጣ የወሎ ህዝብ ነን አማራ ነን በሚል ድምጽ ባነ ድምጽ ወስነው ተለያይተዋል። ለዚህም ደግሞ ራሱ ወያኔ ላካቸው ባለስልጣኖች ወይም ለባለስልጣኖች ልበለው አሽከሮቹ ልኮ በታዛቢነት ያንን ድምጽ አሰምተዋቸዋል ለተላላኪዎቹ። እና ይሄ የዚህ የጦርነቱ ሂደትና አጭራረስ ከአማራውን ህልውና በሚጎዳ መልኩ ሊያደርገው ይችላል የአብይ ሴራ ብለህ ትገምታለህ ወይስ ህዝቡ የጠየቀው ጥያቄና የሚፈልገው ነገር ይፈጸምለታል ብለህ ታስባለህ?
ቀደም ብለን እንደገለጽነው መልካም ጥያቄ ነው። እንደገለጽነው አብይ የሚጠብቅ ነገር የለም። አማራ በማንነቱና ርስቱ ላይ በወያኔ በቤንቻንጉል በኦሮሞ በተወሰዱ የአማራ ርስቶች ላይ ለአማራ እንዳይመጡ ዋና ተቃዋሚ ጠላቶች አብይ፣ ኦዴድ፣ ኦነግ፣ አደባን ጀምሮ የኦሮሞማ ብልጽግና ፓርቲዎች ናቸው። አማራ ርስቱን የተወሰዱበትን ካገኘ ምን ብለ ያስባል? በስፋት በመሬት ስፋቱ በህዝብ ቁጥሩ ኦሮሞን በእጅጉ ስለሚበልጥ ለኦሮሞ ጽንፈኞች ትልቅ ብርቱ ስጋት ሆኗል። በዚህ ምክንያት የወልቃይትንና የራያ መሬቶችን በጊዜያዊ ትግራዊ መንግስት ስር እንዲቆዩ ከትግራይ ህዝብ ይበልጥ አብይና ጽንፈኞች ብልጽግና ፓርቲ ኦሮሞ ትልቅ የእጀት ሙግት ውስጥ ናቸው። ይህ አማራ በእጅጉ ይህንን አሳሳቢ ጉዳይ አሳልፎ ካሁን በኋላ መሬቱን መሬት አይደለም አፈሩን እንደማይሰጥ እየተማመንኩ፣ ይሁን እንጂ የአብይ የኦሮሞዎች የትግራይ ውስጥ ያለውን ሰራዊትና የኦሮሞ ልዩ ኃይል አስተባብሮ አማራን እንደሚመታ መሳሪያውንም እንደሚያስፈታና ተጨማሪ ርስቶችንም ወደ ኦሮሞ ክልል እንደሚቀላቅል የሚጠበቅ አቅም ይህ መጠበቅ አለን። ይህን ለማድረግ ነው ኦሮሞ ስንት ጊዜ ነው ወደ 32 ጊዜ በላይ ልዩ ኃይል ሲያሰለጥን፣ አማራ ደግሞ ቅድም የጠቀስ ነው አንድ ሁለት ጊዜ የተጠራውትን በአሳምነው ምክንያቱም ከ2700 በላይ እንዲጨፈጨፉ ተደርጓል። እና ስለዚህ አማራ ይህንን አውቆ በንቃት መዘጋጀትና በአንድነት ትስስር ተጠናክሮ ህዝብንና ርስቶቹን ሀብቱን እንዲጠብቅ አዘውትሮ የጠነከረ ኃይል እንዲኖረው መደረግ አለበት ብዬ አምናለሁ። የቤንሻንጉል ክልል ፈርሶ ወደ አማራ ክልል ማድረግ የህዝብ ደህንነት እንዲጠበቅ ህይወቱ እንዲጠበቅ ማድረግ፣ በሸዋ በኦሮሞ የተወሰዱ ርስቶች ማስመለስ እጅጉን በጣም አስፈላጊ ነው። አማራ በስላ የተነከረና ብርቱ የሆነ ካሁኑ አሰላለፉን ነገ ዛሬ ሳይ አሰላለፉንና ትጥቁን አሳምሮ መነሳት ያለበት ብዬ አምናለሁ። ይህን ደግሞ እንደሚያደርገው ተስፋ እናደርጋለን። እና አሳልፎ መሬቱንም እንደማይሰጥ በዚህ ይታቀዳል የሚል እምነትና ጠርቃ ያለን በዚህ ደግሞ ሁሉም ይተባበርና ሊያውቀው የሚገባ ችን በውስጥም ያለ ነው። አንድነታችንን ፈጥረን ኢትዮጵያን ማምሪያን የአማራውን ክልሉና ህይወት
በጣም ጥልክ ነው። ይሄ ቁልፉ ጉዳይ እዚህ ላይ ነው። ይሄንን አጥብቆ አማራው ለተጋርሎ ያደረጋቸውን በተጋርሎ ያገኛቸው ብዙ ያዛቸውን ድሎች እንዳሳልፉ እንዳይሰጥ ጥንቃቄ ማድረግ ይኖርበታል። አጋዥም ያስፈልገዋል። አማራ የሆነ ራሱን እየተመለከተ ለዚህ መስዋዕት ለሚከፍለው ወገኑ ጎን ቆሞ የአብይን ሴራና ሸፍጦችን ማጋለጥና መቋቋም ይኖርበታል። እና አብይ ግን ይሄንን ነገር ከማድረግ እንደማይቆጠው የታወቀ ነው። እና ይሄንን ቁጥር ሁለት ወያኔና መቀሌ እንደሚቀመጥና እንደተሾመ ሲገልጽ ይሄን አታርጓል አላቸውም። ተሟገቱ፣ ዛቻ ላኩ፣ ሌሎች ሰዎችን እየሾማችሁ በየቦታው መድቡ ብሎ ስላላቸው በዛ ጥሪ መሰረት እየሰሩ ነውና ያው አማራውና ትግራዮች ትግሬውንና አማራውን ለማጫረስ እና በዛም የሱን ስልጣን ለማና ብሎ ሞሮሙ ማን ይባል እንትልምስውን ለማድረግ አመቺ ሁኔታውን ለመፍጠር የሚሰራ ሰው ይመስለኛል። ሌላ ጉዳይ ከዚህ ከጦርነቱ ጋር በተያያዘ ሱዳን በዚህ በጎንደር በኩል ብዙ ቦታዎችን እንደያዘች እና ሰፊ መሬቶችን እንደያዘች ይነገራል። አሁን ወደ አብይ እንመለስና ያገኙት አመሪ ይህን ጉዳይ መለከት ለህዝብም ለኢትዮጵያ ህዝብም የተናገረው ነገር የለም። ድንበራችን ተጥሷል አላለም ወይንም እሱ የኔ የሚላቸውና የኔ ያልሆኑ የሚላቸው አካባቢዎችና ህዝብ ስላለ ይሄን ጉዳይ ችላ ብሎታል። በሰላም አስከባሪነት በሰላም ጉንተን እርቅ ፈጣሪነት የኖብል ፕራይንትን የሽልማት የሰላም ኖብል ሽልማት የተሸለመ ሰው ነው። ጦርነትን የሚፈልግ አገር ከጎረቤትን በለው ሱዳን አገር ሲወርና እንትን ሲል ሰላም መሆኑን አለበት ብሎ የጠራው ጥሪ የለም ወይንም ሰራዊት በዛ አካባቢ እንዲዘምት ያደረገው ነገር የለም። ይሄን ነገር ስታገናዝበው ይስማሃል ዶክተር በላይ ተረብሻ ስለል? እሺ ይሄን ነገር ስታገናዝበው አብይ እውነት ለኢትዮጵያ ችግር ፈጣሪ ነው ማለት እንችላለን? እንትን ይሄንን ጉዳይ ለኢትዮጵያ መናገር ነበረበት በመሰረቱ የተደረገ ለመሆኑ በመገናኛዎች ተገልጿል፣ በፎቶዎች የተደገፈ መረጃዎች ታይተዋል። የድብቅ ነገር አይደለም። እና አብይ ግን ይሄን ነገር ለመናገር የፈለጉበት ምክንያት ለምን ነው ብለህ ትላለህ?
በሚመለከት በእውነት ከኢትዮጵያም ሆነ ከሱዳን ይሄ ነው በሚል የተሟላ መረጃ የለኝም። ስለዚህ በእውነት ለዚህ አስተያየት ከመስጠት ብቆጠብ የተሻለ ነው ብዬ ነው የማስበው። ይህን ወደፊት ገምግመነው ያለውን ሁኔታ ማየትና በሁለቱም አቅጣጫ ያሉትን አሉባልታዎች መረዳት ይኖርብናል ብዬ አስባለሁኝ። ነገር ግን በትናንትና ዕለት እንደሰማሁት ከሆነ የኢትዮጵያ መንግስት አጠፋውን መልሶ የሱዳን መንግስትም ወደ መደራደር መጥቷል የሚል ኢንፎርሜሽን ሰምቻለሁ። ከዚህ የበለጠ በቂ መረጃ ለምን የኢትዮጵያ መንግስት ለህዝቡ መግለጫ አልሰጠም? ጦርነትም እንዳለ ያሳወቀው ነገር የለም የሚለውን ለመመለስ ምን አይነት ስትራቴጂ እንደተጠቀሙ በግልጽ ስለማይገባኝ በዚህ ላይ አስተያየት ከመስጠት እቆጠባለሁ ብላለሁ።
እሺ መልካም። እንግዲህ ወደ እንትናችን እስቲ ወደ ትንሽ የሰዓት መጣብ የመጣብን ስለሆነ ምናልባት እኔ ያላነሳቸው ነገሮች የሚኖሩ ካሉ አንተ በማጠቃለያ ሐሳብህ ላይ በሰፋር ገምት የደበት ካለ ድሉን ልስጥህና በሷ ዙሪያ ላይ ያገይቷን አቅጣጫ አካሄድና የወደፊት ጣፈንታውን በሚመለከት ምሰጠው ማጠቃለያ ሐሳብ ካለ ድሉን አንተ ልስጥና አንተው በየውይይታችን ፍሬ ሐሳብ ተጠቃልለው መስመሩ አንተ ነው።
እሺ በጣም አመሰግናለሁ። በእውነት ዛሬ ኢትዮጵያ ውስጥ ያለው ሁኔታ አማራን በጀኖሳይድ ጨፍጭፎ ኢትዮጵያን አዳክሞ አገር ማፍረስ የተያዘው። ስለዚህ የአማራ ህዝብ ከዳር እስከ ዳር የክፉ ጥፋት አውቆና ተረድቶ በመንቃት መደራጀትና መታጠቅ ራሱን መከላከልና አገሩን ኢትዮጵያን ማዳን ያለበት ነው። ይህን ራስ ማዳን ለህልውና መታገል አማራ በዚህ ወቅት ካላደረገው በእውነት በታሪክ እንደምናውቀው እንደ አርመኖችና እንደ አይሁዶች ላይ የደረሰው የግፍ እልቂት በዚህ በአማራ ላይ ይፈጸማል የሚል ስጋት አለኝ። ስለዚህ አማራና ኢትዮጵያዊነት የሚያምን ሁሉ ከትንሽ ደብር እስከ ብሔራዊ ደረጃ ድረስ ያለውን አማራና ኢትዮጵያዊ መቀስቀስ ማጣትና ማደራጀት መምራት ያስፈልጋል። እዚህም ጋር የአማራ ባለሀብቶች ነን የምትሉ ሁሉ ለንብረታችሁና ለህይወታችሁ ዋስትና የአማራ መታጠቅ ስለሆነ በግልጽም ይሆን በሚስጥራዊ መሳሪያ እያገዛችሁ ወገናችሁን ማስታጠቅና ሀገርና ህዝብ ማዳን ይህን ማድረግ በእጅጉ የሚጠበቅ ነው ብዬ አምናለሁ። ይህ ጉዳይ መፈጸምና መደረግ ያለበት አሁን ነው። ሀብታም ድሀ፣ ሀገርና ህዝብን ዘብ በመቆም መጠበቅ፣ ህብረትን ያለውና በኢትዮጵያዊነት መታገል ትልቅ የድል ዋስትናችን ስለሆነ በዚህ ላይ ትልቅ ብርታትና ቅስቀሳ ጊዜ የማይሰጠውና አሁን መደረግ ያለበት ነው ብያ አምናለሁ። ይህንን ደግሞ ሁሉም ተቀብሎት ለተግባር እንደምናደርገው እና አገርና ህዝብን እንደምናድን ኢትዮጵያን እንዲባርካት እየተመኘሁ በዚህ መንገድ ጥሪ አቀርባለሁ።
በጣም ጥሩ ዶክተር በላይ ያው በየጊዜው መጋብዝ ጊዜ በዚህ በመሰረታዊ በሆኑ ኢትዮጵያን በሚፈታተነው የፖለቲካ ውጥንቅጦች ዙሪያ ላይ የምሰጠና ሳይት ሆኖ በርግጥ በጣም ግንዛቤዎችን የሚሰጥ ነው። እኛም እንግዲህ አንተ ባልከው መሰረት ነው ያቋማችን ማመለካከታችን አቅጣጫችን ያው ያማራ ሁሉና ትግል ፈተና ውስጥ እንዳለ ሁላችንም እንሰማማበት ነው። ያማራ ወያኔ ሲታገል ቆይቷል። ያማራ ይሁንና ትግል ዛሬ ደግሞ ያማራ ኦሮሞ ማተጋዮችንም ወይንም ጠበቆችንም እየተጋፈጠ ነውና አማራው ዝብርቅ ባለና ተለያየ አቅጣጫ ኃይሉ እንዲበተን እየተደረገን ሆን ተብሎና ይሄን አማራው ተገንዝቦ አማራ ኢትዮጵያዊነት ነው የኢትዮጵያዊነት ትግልም አማራ የተጣመረን ነው አንድ አካል ነው ይሄን ተገንዝበን ወደፊቱን አቅጣጫ ትግላችንን ካለፈው ጥፋትና ካለፈው መስክልክል ሁኔታ ወጥቶ አንድ ወጥ የሆነ የትግል መስመር እንዲይዝ ሁላችንም ርብርብ ማድረግ አለብን። ዛሬ ለሰጠን አስተያየት በአድማጮቻችን በዝግጅት ክፍል ስሚያ መሰገብኩ በዙን ላይ ያያልን ተናስተልኝ ወደናው ላለው ደስ ብለ
በጣም እጅግ አመሰግናለሁ። መልካም ጊዜ ተቀበሉ አልክ ጊዜ
ወለታችሁ እሺ እንላን እንላን ተመሽ እናው እንታ አድማጮቻችን ወደ ሁለተኛው የጥያቄና መልስ ጊዜ እንሸጋገራለን። ለአጭር ቆይታ ይኖርናል። በአገራችን እየተፈጸሙ ካሉ ዘግናኝና ጭካኔ የተመላበት የሰብአዊ ድርጊቶች መካከል ባለፈው አመት ባለመኖች እጅ ስለወደቁት ወጣት የዩኒቨርሲቲ ተማሪዎች ጉዳይ ይመለከት ደብዛቸው በመጥፋቱ ድምጽ አልባ እንዲሆኑ ለተደረጉ ወጣቶች ድምጽ በመሆን የነዚህ ለጋ ወጣቶች ወላጆች አዘንና ሰቆቃ አቤቱታቸውንና መማጸኖቻቸውን የመንግስታ አዘኔታ እንዲስብ በግንባር ቀደም የሚሰራውን ብቸኛውን የአባይ ሚዲያ ጋዜጠኛና አክቲቪስት በእንግድነት ይዘን ቀርበናል። ወጣቶቹ በአገራችን ባልተለመደና እንግዳ በሆነ ሁኔታ ከታገቱ ከታፈኑ አንድ አመት ወይንም አንድ አመት ካን ዶር ሆናቸዋል። የዘነ አንድ አመት ያገዛዙ ዝምታ ለመስበር የማሳሰቢያ ደውል እንዲሆን አንድ በመረጃ የተደገፈ ዶክመንታሪ ፊልም በማዘጋጀት ባለፈው ማክሰኞ ዕለት በአዲስ አበባ የሰማሚ ተማጋሽ ድርጅቶችን የፖለቲካ ድርጅቶችን እንዲሁም አክቲቪስቶችን ጋዜጠኞችን በመጋበዝ ውይይት እንደተደረገበ በመረዳታችን ይህና እውነታ ዓለም አቀፍ ማስተጋባት እንዳገበ ማሰብ ዝግጅቱን በኃላፊነት የመራችውን እውቅ ጋዜጠኛና አክቲቪስት መዓዛ መሐመድን ለውይይቱ የጋበዝና መሰረት አሁን በቴሌፎን መስመር ከኛ ጋር ትገኛለች። በቅድሚያ ጤና ይስጥልኝ ጋዜጠኛ መዓዛ መሐመድ፣ ይሰማሻል? ሃሎ መዓዛ?
አዎ በደንብ
ይሰማል። እሺ አንቺ ሳይቀን ቁርጥ ይላልስ እንግዲህ ተቻለው ነኝ እኔ። በዛሬው ለስለታገቱ ወጣት ዩኒቨርሲቲ ተማሪዎች ጉዳይ በሰባዊነት መንፈስ እንዲሁም ጥበብና ማስተዋል በመያዝ ህሊናችሁን ንጹህ ለማድረግ ለምታደርጉት ንርብርቦሽ አስመልክቶ ለመወያ ባደረግንሽ ጥሪ መሰረት ፈቃደኛ ሆነሽ በሰዓቱ በመገኘትሽ በኢትዮጵያነት ሬዲዮ ዝግጅት ክፍልና በአድማጮቻችን ስምና ምስጋና በማቅረብ ወደ ቤታችን እንሻገራለን። በቀጣይ መጀመሪያው ጥያቄ የሚሆነው ስለ ወጣቶቹ ሴቶች ዩኒቨርሲቲ ተማሪዎች ማንኛውም ሰው በሰባይ ማንነቱ ድምጽ እንዲሆን የተሰናዳው በድምጽ በመስልና በሰነድ ተቀናበረ ወይ ውይይት አጀማመርና ፈጻጸም እንዴት እንደተጠናቀቀ ለአድማጮቻችን ምገልጭልን። አላማውን አሳክቷል ወይ? የተጠራበትን አላማ የተሳታፊዎቹ ሳስተያት ምንን ያካተተ ነበር? እስቲ በእነዚህ ዙሪያ እንጀምርና ውይይቱን መስመሩ ያንቺ ነው። ማዛ 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 መሐመድ ይሰማሻል? አሁን አንቺን አግኝተናት ነበር። አንዳንድ መልሶች ስትናገር ማዳምጣችኋት ነበር ይመስለኛል። ይሰማሻል ጋዜጠኛ ማዛ መሐመድ?
እሺ።
አይ ምንም ነገር ለ እና ጥያቄዎችን ሰምተሻል? መጀመሪያ ያስቀመጡ ጥያቄ ሰምተሻል? ቁርጥ ይላል መስመር ጠነኛ አይደለም። እኮ ማረጋው ነው የምሰሚው? እና ወይ መልሼ ልደውልልሽ ትሰሚኛለሽ? እኔ ከሰማሽ መልሼ ልደውልልሽ። አለበለዚያ እምቸም እናንተን ቴሌፎን ለማግኘት በጤና ለመነጋገር አስቸጋሪ ነው የሚሆነው። አርማጮቻችን እንግዲህ ያው በኢትዮጵያ ጉዳይ ላይ ለነማን ተደውሎ እነማን ማግኘት እንደሚቻል ሁላችንም እናቃለን። እነዚህ ተወዳጅነት ያላቸው የህዝብ ድምጽ የሆኑ ሰዎችን ያው ለጸጥታው ኃይል ቴሌፎናቸው በሱ በኩል ስለምንሸጋገር አስቸጋሪ ነው የሚሆነው ለመገናኘትና በሌላ ጊዜ ምናልባት ማዛ ፈቃደኛ ከሆነች እንትላለን። በመሰረቱ ባለፈው ማክሰኞ ሁላችሁም በሚዲያ ሰምታችሁ ሊሆን ይችላል አንድ ሴሚናር ተዘጋጅቶ ነበር። አንድ ሰዓት ከ30 ደቂቃ አንድ አውዲዮ ለእይታ በቅቷል። እሱን ማንኛውም ኢትዮጵያዊ ቢመለከተውና የተቻለውን ያህል ድጋፍ በመስጠት አስተያየት በመስጠት የልጆቹን የታፈኑት ልጆች ጣፋንታ ሁላችንም የድርሻችንን እናበረክት ጥሩ ነው እንላለን። በዛ ካይ በስዊድን ሞረሽ ወገን ያማራ ድርጅት ኢትዮጵያ እንድትንም የተሳተፈበት ብዙ ያብይታችሁ በማቅረብ ለራሱ ኖብል ፕራይስን ተለሰጠውም ድርጅቱ በጽሁፎች ቀርበዋል። ሌሎችም መንግስታት ተሰጥተዋልና ሁላቸውም የደረሳቸው እንደሰጡት መልስ በተለይ ለሞረሽ ወገኔ በድርጅት ስምና በአርማ የተላከ ጽሁፎች ስለነበሩ ጥሩ ተስፋ የሚሰጡ አሉ። ማስመዝገቡና መናገሩም ሁሉም በየበኩል በያለበት ይሄንን አረመናዊ የሆነ የኦነግና ኦፒዲዮን አፈናን ዝም ብሎ መመልከት ስብናን ነውረኝነትን የሚያጋልጥ ስለሆነ በእውነቱ ይሄን ሁላችንም ልንተባበር ነው። እንግዲህ የዛሬው ውይይታችን አልተሳካልንም። በሌላ ጊዜ ጠርተን ምናልባት ይሄንን ጉዳይ ማለቂያ የሌለው ነው። በቅርብ ጊዜ ካልተፈቱ በስተቀር በህይወትም ካሉ ግን ወላጆቻቸው ላይ በዛ አውዲዮ ላይና በዛ በተቀናበረ ሰነ እንትን ፊልምና እንትን ሰነ እንትን ላይ በእውነቱ ልብ የሚያደማ ነው። የልጆቹ በጻነታቸው ጀምረው ስንት ኪሎ ሜትር እየተጓዙ ስንት ሰዓት እየተጓዙ ትምህርት ላይ ተምረው ያልፈልናል ቤተሰቦቻችን እንረዳለን በሚል ሁኔታ ያሳለፉትን መስዋዕትነት በአውሪዎች እጅ ገብተው በእውነቱ ደብዛቸው መጥፋቱ በሀገራችን ያልተለመደ ነው። በእነዚህ ልጆችን ለጠልፎም አድርቶም ለመግደል ወይንም ማነገር ለማድረግ የሚያስተስተው ነገር አይገባንም ማለማወቅ አስቸጋሪ ነው። ምክንያቱም ያለንበት ህብረተሰብ ምን ኖርበት እንደያቱን ነገር ሞራል ስለማይጎናጽፈን እና በሀገራችን ሰዎች ማንላቸው ተፈጥሮባታል። ይሄንን እንግዲህ አገዛዙም አብሮ ስለሚሰራ እጁን አለበት ብዬ ነው የምለው። ያብይና አገዛዝ እንከሳለን እናውግዛለን በዚህ በልጆቹ ጉዳይ ላይ ማንኛውም ሰው ዝም ማለት የለበትም። እና አድማጮቻችን ግዶ የሚከተለው ሌላ ትስረጭታችን እናሻገራለን የዛሬው አለማችን ይሄንን የልጆቹን ጉዳይ መልከት የተሰናዳው ዶክመንት መመለከት በተለይ ደግሞ ያባይ ሚዲያ ይሄንን ስራዬ ብሎ በማጠናቀር ብዙ ቦታሽ በመልፋት እና በመሄድ ወላጆች ማናገር ተሰናዳ ስለሆነ ለታሪክ ተቀማጭ ነው። ማን ምን ሰራ የሚለው ነገር ማንንም ሚዲያ ያላደረገውን በእውነቱ በተለይ ማዛ ማመር ከአጋሮቹ ከማን ከባልደረቦቹ ጋር ሆና ያደረገችው እንትን ጥንቅር መመልከት ለማንኛውም ኢትዮጵያዊ ይጠቅማል። ባንዳገር ውስጥ አንዱ እየተበላ አንዱ እየተሳደደ ሌላው ተመችቶት የሚኖርበት ሀገር መሆን የለበትም ብሎ ለሚያምን ስብና ላለው ሰው ያንን መረጃ ለተመለከተ እነቱን ቅፍ የሚነሳ ነው። የወላጆች ለቅሶና አምባሰቆቃ ስንትን መለከት እና ይሄንን ስራ በተቻለ መጠን ለወደፊቱም እንዲሰሩ ለማድረግ እንርዳቸው ተባብሯቸው። ሌሎቻችሁም በሚዲያ ማዛን በማግኘት የምትሰሩ ያላችሁ ሌሎችም ተባብራችሁ ተባብረን የነዚህ ልጆች ጣፋንታ ወደ መጨረሻ ደነጻነታቸው ለማግኘት እንድችሉ እና እንልፋ እንርዳ ነው ምንለው። የኢትዮጵያነት ሬዲዮ ይሄንን በተቻለ መጠን በሌላም ጊዜ በማንኛውም ጊዜ በሬዲዮአችንም ቢሆን በመግቢያችንም በመደምደሚያችንም ላይ ይሄ ወጣቶቹ የታገቱት እንዲፈቱ ጥያቄ ከማቅረብ ወደ ኋላ አንልም እና አድማጮቻችን ወደሚቀጥለው እንትን ስርጭት እንትን እንሻገራለን። የዛሬው ከማዛጋ ያለው ውይይት እንድታዳምጡ የምንፈልጋቸው ጥያቄዎች ነበሩን። እንግዲህ በሌላ ጊዜ እንመለስበታለን። አመሰግናለሁ።
የጎበዝ አለቃ ስርዓት አሁን ነው ሲፈጁት እንደኖሩት ያማራ ህዝብ ሁሉ ስንቱን የሰሜን ጦር አባል በከህደት የፈጁት የድሮ ጌቶቻቸው ናዚዎች አብዮት አመዴንና በዙራው የኮለኮላቸውን ጓደኞቹን ጆሮቻቸው እንደተሰበሩ ጉልቻዎች ቶምበር ሲፈነግሏቸው ሲቃጡ ስልጣናቸውን ለማቆየት ሽቅብ ተመናገር አልፈው ሰራዊቱንና ያማራን ፋኖ ተጠቅመው እንደሚዳቋ ለማስደንበር ስለበቆ ያማራ ህዝብ አሁንም መንግስት ያለው መስሎት ተዘናጋ። በውጭም ሆነ በውስጥ በሚጮሁ ሆዳም ምሁራን ካድሬዎቹ የተወናበደው አማራ እነዚህ ቀድሞ ናዚ አሽከሮች የህዝብ ልቂትና መከራ የሚሰማቸው ቢሆን ኖሮ ቀደም ሲል የናዚውን ስርዓት ከ25 ዓመት በላይ በካድሬነትና በሰላይነት እንደቃ እንደማያገለግሉ አሁንም ያማራን ልቂት የማስቆም ፍላጎት ቢኖራቸው ሰራዊቱን ሰሜን ተማዝመት ጎን ለጎን ሐረርጌ፣ ባሌ፣ አርሲ፣ ከፋ፣ ወለጋ፣ ሻሸመኔ፣ ደራና መተከል መላክ ይገባቸው እንደነበር ቆም ብሎ ለማሰብ ዘገየ። በአማራ መቃብር አገር ለመመስረት የተነሱትን የኢትዮጵያ ናዚዎችን እንደ ቤት አሽከር ብቻ ሳይሆን እንደ ቃ ያገለገሉትን አገልጋዮች እንደ አገር መሪዎች ቆጥሮ በሆዳም ምሁራን ካድሬዎች እየተወናበደ ራሱን አድራጅቶ ራሱን የመከላከል የተፈጥሮ መብቱን አማራ አሁንም ችላ አለ። በዚህም ምክንያት ከ42 ዓመታት በፊት ወልቃይት የጀመረው የአማራ ዘር ፍጅት ዛሬም በመላ አገሪቱ ቀጠለ። ከ75 ዓመታት በፊት አይሁዳንና ሌሎችን በመጨፍጨፍ ከሂትለር ጋር የተስፋፋ የናዚ ፓርቲ አባሎች እስካሁን እየታደኑ ለፍርድ እየቀረቡ እንደሆነ ይታወቃል። ለምሳሌ ባለፈው ዓመት የ95 ዓመት ዕድሜ ሽማግሌ ስሙን ለውጦ ከተደበቀበት ተይዞ በ21 ዓመቱ በፈጠመው ወንጀል ችሎት ቀርበዋል። የኛውን አገር ሂትለር ያገለገሉት ወንጀለኞች ግን ዛሬም የአገር መሪዎች ተብለው ተዙፋን ተቸክለው ከሂትለሮች የተረፈውን የአማራ ሕዝብ ማስፈጀቱን ቀጥለዋል። በዘሩ መፈጀቱ እንዲቆም የአማራ ሕዝብ ከሂትለር ርዝራጆችና ተቀድሞ የቤት አገልጋይ ባሪያዎቻቸው ተላቆ እንደ ጥንቱ በራሱ ጎበዝ አለቆች መመራት ይኖርበታል። ዓለም እንደሚያውቀው የጎበዝ አለቃ ሥርዓት መንግሥት ባልነበረበት ወቅት የአገራችን ሰላም ብቻ ሳይሆን ወራሪዎቿን ድባቅ እየመታ የኢትዮጵያን ዳር ድንበር ሲያስከብር ኖሯል። የአምስቱን ዘመን ተጋድሎና የነ በላይ ዘለቀን የነ አበበ አረጋይን የጎበዝ አለቃ መሪነት ልብ ይሏል። በጥንቱ ዘመን የኢትዮጵያን ግዛት ከኢየሩሳሌም እስከ ማዳጋስካር ተዘርግቶ የነበረው በጎበዝ አለቃ የሥርዓት አደረጃጀት እንጂ በመጤው የጥበቃ ጓድ፣ አውደልዳይ ፖሊስ፣ አለዚያም ጅላንፎ ሁሉ በሚለብደው የጀነራልነት ሥርዓት እንዳልሆነ ታሪክን መመርመር ይበጃል። የቱርክ የግብፅና የጣሊያንና የሌሎች ወራሪዎች ደንደስ ሲሰበር የኖረው በሰላም ጊዜ ገበሬ በጦር ወቅት ሰራዊት በሚሆኑት የጎበዝ አለቃዎች መሪነት መሆኑ መጤን ይገባዋል። በኢትዮጵያ ሰላምን፣ ሥርዓትን፣ እምነትንና የመንፈስ ልዕልናን ሲያስጠብቁ የኖሩት ጎበዝ አለቃዎች መሆኑን ማወቅ ያሻል። የጎበዝ አለቃ ሥርዓት ጎበዝን እንደ ስንዴ እየዘራ አብቅሎ እንደሚያጎመራ ረጅሙ የኢትዮጵያ ታሪክ ይመሰክራል። ኢትዮጵያ ቁልቁል መንሸራተት የጀመረችው የጎበዝ አለቅነት ሥርዓት መፍረስ ተጀመረበት ጊዜ መሆኑን መገንዘብ ይገባል። ጎበዝ አለቃ እንደ ፖሊስና ካድሬ በነፍስ ገዳዮች እንደ ቀንበር በሕዝብ የሚጫን ሳይሆን ከሕዝብ አብራክ እንደ ሽል የሚወጣ የሥጋና የመንፈስ ልጅ መሆኑን ማወቅ ያሻል። የጎበዝ አለቃ በጀግንነቱ በምግባሩና በመንፈሰ ልዕልናው በሕዝብ የሚመረጥ የአገር ደጀን መሆኑን መረዳት ይገባል። ከውጭ ተስፋፊዎች ባሻገር የጎበዝ አለቃ ወንበዴ ገዢዎችን ልክ የሚያስገባ የማኅበረሰብ ዋስትና መሆኑንም ማስተዋል ይገባል። የጎበዝ አለቃ የአካባቢውን ሰላምና ደህንነት በሚገባ የሚያስከብር የተዋጣለት መሪ መሆኑን ማወቅ ይገባል። የጎበዝ አለቃ ዳር ድንበር ሲደፈር ፎክሮ የጥራትን ጉርምቦ የሚያንቅ የተቆጣ አንበሳና ነብር መሆኑን መገንዘብ ይገባል። የጎበዝ አለቃ ባንዳን እንደ ጎባጣ ሞፈር አርቆ ልክ የሚያስገባ የእርሻና የጦር ገበሬ መሆኑን ማመን ያሻል። የጎበዝ አለቃ ባንዳን እንደ ጎባጣ ሞፈር አርቆ እንደሚያስተካክል ለመረዳት ገድለ በላይ ዘለቀና ገድለ አበበ አረጋይን ለማንበብ ፍቃደኛ መሆንን ይጠይቃል። የጎበዝ አለቃ በሱስ ተጠምዶ ለሂትለር ሰላዮች እስክስታ የማይመታ በአካልና በመንፈስ የጠና የኅብረተሰብ አለኝታ መሆኑን ማጤን ይገባል። የጎበዝ አለቃ ለነጻነቱና ለፍትሕ ሲል ለልጆቹም የማይሳሳ ባለማተብ ጀግና መሆኑን የጣሊያንን የማታለያ ወጥመድ ሁሉ ሰባብሮ የሙሶሊኒን የጀርባ አጥንት እንደ ሸምበቆ ተቀለጠመው ተበላይ ዘለቀ መማር ይገባል። የጎበዝ አለቃ ሥርዓትን ፍትህን ተጀግንነት እምነትን ተስራ የሚያዋህድ የተባረከ የኢትዮጵያ ሴት መሆኑን መረዳት ይጠቅማል። ስለዚህ በአገር ውስጥም ሰላምን ለማስፈንም ሆነ ኢትዮጵያን ከታሪካዊ ጠላቶቿ ለመጠበቅ በሽለላ በፉከራና በወኔ ጠንሳሽ ሰምና ወርቅኝቶች አለት ላይ የተመሰረተና በዘመናዊ ቴክኖሎጂ የታነጸ ጀግና ሴቶችና ወንዶች የሚመሩት የጎበዝ አለቃ ሥርዓትን አሁኑኑ መገንባት ያስፈልጋል ሲል በላይነህ አባተ ይቋጫል።
Ta-da!
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችን ወደ ማጠናቀቁ ተቃርበናል። የዛሬውን የታህሳስ 18 ቀን 2013 ዓ.ም ተምረት ወይም የዲሰምበር 27 2010 ስርጭትን ያስተናገድናችሁ ተኩላ ወርቁ እኔም ወርቁ ሞላ ነበርን። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ። መልካም ሳምንት፣ መልካም የአውሮፓውያን የአዲስ ዓመት መለወጫ በዓል ይሁንላችሁ እያል በዚሁ እንሰናበታለን። ደለ ኢትዮጵያ ህዝብ
ማማ ማማ ለ ጫማ ጆማ ለ ያው ለኛ ለማ